Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጥር 3 2014 ዓ.ም ቲማክሰኞ ምሽት መሰናዶ ጀመረ። አብራችሁን እንድታመሹ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በቤኒሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ በዚህ ዓመት ከ69,000 በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ የትምህርት ቢሮ አስታወቀ።
ወደ ትምህርት ገበታ መግባት ሲገባቸው ስራይ ተካንዞና ወደ 3 ዓመት ይጠጋ ይሄ አንዳንድ አካባቢዎች ላይ ተማሪዎች ሬድነው ልክ ትምህርት ቤት መግባት ያልቻለበት ሁኔታዎችን ተፈጥሯል።
የቤንሻንጉል ጉሙዝ የትምህርት ቢሮ ኃላፊ የሆኑትን አቶ ቢንያም መንገሻን የሰማችሁት። በዚህ ዙሪያ በምሽቱ ዘገባ አለን። በሌላ በኩል የጤና ሚኒስትር በትላንትናው ዕለት እድሜያቸው 14 ዓመት ለሞላቸው ልጃገረዶች የማህፀን በር ጫፍ ካንሰር መከላከያ ክትባት መስጠት ጀምሯል።
ለአንድ ልጃገረድ ሁለቴ ይሰጣለን። አንዴ ከሰጠን ዛሬ በስድስት
በጤና ሚኒስቴር ውስጥ የእናቶች የህፃናትና የታዳጊ ልጆች ጤና እንዲሁም የስርዓተ ምግብ ዳይሬክቶሬት ዳይሬክተር የሆኑትን ዶክተር መሰረት ዘላለምን የሰማችሁት። ሌሎች ዘገባዎችም ይኖሩናል። አብራችሁ እንድታመሹ በአክብሮት የምንጋብዛችሁ። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ ነው። አሁን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታደምጡ ዘንድ ከሀብታሙ ስዩም ጋር እተዋችኋለሁ።
አመሰግናለሁ ኤደን። የሩሲያ ፕሬዚደንት ቭላዲሚር ፑቲን በዩክሬን ድንበር በመቶ ሺህ የሚቆጠር ጦራቸውን ማስፈር በቀጠሉበት ሁኔታ ዩናይትድ ስቴትስ እና ሩሲያ ትናንት ሰኞ ግልጽና ቀጥተኛ ንግግር በማድረግ ውይይት መጀመራቸውን ዋይት ሀውስ ትናንት ባወጣው መግለጫ አመላክቷል። የዋይት ሀውስ ቃል አቀባይ ጄን ሳኪ ባወጡት መግለጫ ለፕሬዚደንት ፑቲን ያሏቸው ሁለት አማራጮች የዲፕሎማሲ ወይንም ውጥረቱን የሚያባብሰውን መንገድ መከተል መሆኑን ገልጸዋል። ቃል አቀባይዋ የዲፕሎማሲውን መንገድ እንደሚከተሉ በእርግጠኝነት ተስፋ እናደርጋለን ማለታቸውም ተመልክቷል። ፕሬዚደንት ባይደን ሰሞኑን በሰጧቸው የተለያዩ መግለጫዎች ፑቲን ወታደሮቻቸውን ወደ ኋላ እንዲመልሱ አሳስበዋል። ያ ሳይሆን ቀርቶ ሩሲያ ዩክሬንን የምትወር ከሆነ ዩናይትድ ስቴትስ በማያወላዳ መልኩ አጸፋውን እንደምትመልስ ገልጸዋል። የሩሲያው ረዳት የውጭ ጉዳይ ሚኒስትር ሰርጌይ ራብኮቭ በሁለቱ ሀገሮች መካከል የተደረገው ውይይት ከተጠናቀቀ በኋላ ትናንት ሰኞ ለጋዜጠኞች በሰጡት መግለጫ እኛ ዩክሬንን ለማጥቃት እቅድ የለንም፣ ውጥረቱ ሊባባስ ይችላል ተብሎ የሚያሰጋ ምንም ምክንያት ሊኖር አይገባም ብለዋል። በዚህ ሳምንት በዩክሬን ጉዳይ ከሩሲያ ጋር የሚደረጉ ሌሎች ሁለት ዙር ስብሰባዎች እንደሚኖሩም ተገልጸዋል። የተባበሩት መንግስታት ድርጅት በአፍጋኒስታን ለሚገኙ 28 ሚሊዮን ሰዎች በአምስት አጎራባች አገሮች ለሚገኙ ስደተኞች የህይወት አድን የሰብአዊ እርዳታ የሚውል 5 ቢሊዮን ዶላር ጠይቋል። ይህ በታሪክ ለአንድ አገር ሲጠይቅ ከፍተኛ ሆኖ ተብሏል። ከዚህ ውስጥ 4.4 ቢሊዮን የሚሆነው ከአፍጋኒስታን ህዝብ ለግማሹ የሚሆን እንደሆነ ተመልክተዋል። የተባበሩት መንግስታት ድርጅት አፍጋኒስታንም በዓለም ላይ ወደ ከፍተኛ ሰብአዊ ቀውስ በፍጥነት እየገባች ያለች አገር መሆኗን አስጠንቅቋል። ሰሜን ኮሪያ ዛሬ ማክሰኞ ሌላ የባለስቲክ ሚሳይል መሳሪያ ሙከራ ማድረጓን የደቡብ ኮሪያና የጃፓን መንግስታት አስታውቀዋል። ሰሜን ኮሪያ በአዲሱ የአውሮፓውያን ዓመት ትልቅ የጦር መሳሪያ ሙከራ ስታደርግ ይህ ሁለተኛዋ መሆኑ መንግስታቱ አስታውቀዋል። ሰሜን ኮሪያ የአሁኑ ሙከራ ባለፈው ሳምንት ካደረገችው የተሻለ የጦር መሳሪያ ብቃት ያሳየችበት መሆኑንም ደቡብ ኮሪያ አስታውቃለች። የደቡብ ኮሪያ መከላከያ እንደሚለው ከሆነ ሰሜን ኮሪያ በቅርቡ የሞከረችው የሃይፐርሶኒክ ሚሳይል በ60 ኪሎ ሜትር ከፍታ ውስጥ 700 ኪሎ ሜትር መምዘግዘግ የሚችል ነው። ሚሳይሉ ከጃፓን የነጻ ኢኮኖሚ ቀጠና ውጭ በሚገኘው የባህር ዳርቻ ያረፈ መሆኑ ሲገለጽ ያስከተለው ጉዳት ስለመኖሩ የታወቀ ነገር አለመኖሩን የጃፓን ዜና አገልግሎት በዛሬ ዘገባው አመልክቷል።
ከዜናዎቹ ጋር ሀብታሙ ስዩም ነበር። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የማክሰኞ ጥር 3 2014 ዓ.ም መሰናዶ ነው። የምሽቱ ተረኛ አስተናጋጅ ኤደን ገረመው ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ በዚህ አመት ከ69000 በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። የቢሮው ኃላፊ አቶ ቢኒያም መንገሻ ተማሪዎቹ ወደ ትምህርት ገበታቸው ያልተመለሱት ታጣቂዎች ከመቶ በላይ የሚሆኑ ትምህርት ቤቶችን በማውደማቸው ነው ብለዋል። ተማሪዎቹን ወደ ትምህርት ገበታቸው ለመመለስም የክልሉ መንግስት እየሰራ ቢሆንም የሚመለሱበትን ጊዜ ግን ለመወሰን አዳጋች መሆኑንም ጭምር ኃላፊው አስታውቋል። ናኮር መልካ ተጨማሪ ዘገባን ይዟል።
የቤኒሻንጉል ጉሙዝ ክልላዊ መንግስት የትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ በክልሉ በዚህ በ2014 ዓ.ም ወደ ትምህርታቸው መመለስ ከነበረባቸው ከ300000 በላይ ተማሪዎች መካከል 100000 የሚሆኑት በትምህርት ገበታቸው ላይ አልተገኙም። ከነዚህ መካከል ወደ 70000 የሚጠጉ ተማሪዎች ደግሞ ያልተመለሱበትን ምክንያት አብራርተዋል ኃላፊው።
አንዳንድ አካባቢዎች ላይ የጸጥታ ችግር በመከሰቱ ያልተያይዘው የተወሰኑ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ አድርጓል። በስና ከቅርብ ጊዜ ወዲህ በመተከል ዞንና በካማሽ ዞን አካባቢ በተፈጠረ ጸጥታ ችግር ወደ 69,096 ተማሪዎችን ከትምህርት ገበታ ውጭ እንዲሆን አድርጎታል። ከዚህ ጋር በተያያዘ 119 የወደሙ የተማራከብ በከፊል የወደሙ ትምህርት ቤቶች ናቸው።
አቶ ቢኒያም በመተከልና ካማሽ ዞኖች አንዳንድ አካባቢዎች ውስጥ ተማሪዎች ትምህርታቸው ላይ ባለመገኘታቸው የተፈጠሩ ተጽዕኖዎችን ገልጸዋል።
ይህንን በትምህርት ሂደቱ ላይ ራሱ የቻለ አሉታዊ ተጽዕኖ ፈጥሯል። ወደ ትምህርት ገበታ መግባት ሲገባቸው ስራይ የምተካል ዞን ላይ ወደ 3 ዓመት የሚጠጋ ጊዜ አንዳንድ አካባቢዎች ላይ ተማሪዎች ወይድ ነው ልክ ትምህርት ቤት መግባት ያልቻለበት ሁኔታዎችን ፈጥሯል። ከማሽ ዞንም አልፎ አልፎ እነዚያን ነገሮች የተፈጠሩበት ሁኔታ አለ። ይሄ በትምህርቱ ላይ ተጽዕኖ ፈጥሯል። የእኛ ክልል ላይ ይህን ችግር የተፈጠሩ ድርጅቶች መካከል አንደኛው ጉዊዲን የሚባል የጉኔሪዝ ዲሞክራሲ ነገር የሚባል በጉዊዲን ሽፍታ የሚመራ እንቅስቃሴ አለ። በሁለቱ ዞን ላይ ከፍተኛ ተጽዕኖ ፈጥሯል። ይህን ችግር እንዲባበስም አበርክቷል። አጠቃላይ በትምህርትና በማህበረሰቡ ላይ መጥፎ ነገሮችን ፈጥሯል። ትምህርት ቤት ላይ በተቻለ መጠን ተማሪዎች እንዳይማሩ እንዳደረገ ነው የኛ ሪፖርት የሚያሳየው።
የክልሉ ትምህርት ቢሮ ኃላፊ ራሳቸውን የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉዴን ብለው የሚጠሩ ታጣቂዎች ከመቶ በላይ የአንደኛና ሁለተኛ ደረጃ ትምህርት ቤቶች ላይ አደረሱ ያሉትንም ውድመት ሲገልጹ፣
እርግጥ ታጣቂዎቹ አንድ ዝርዝር ያደረጉትን ነገር ለመግለጽ አስቸጋሪ ቢሆንም አንዳንዶቹ ትምህርት ቤቶቹ በነበረው ግጭት እንዲወድም ሆኗ ወድመዋል። እንቅስቃሴ ሲያደርጉ ያወድሙበት ሁኔታ አለ። አንዳንድ ደግሞ አካባቢ ላይ ሲመጡ ተቋሙ ላይ የመስፈር ሁኔታዎችም ስላለ ተቋሙ የሚወድሙበት ሁኔታዎች ተፈጠሩ። ያ ነው ተማሪዎችንም ከትምህርት ገበታ ውጭ እንዲሆን ያደረገው።
የወደሙ ትምህርት ቤቶችን ለማቋቋምና ተማሪዎችን ወደ ትምህርት ገበታቸው ለመመለስ በመንግስት በኩል እየተደረጉ ያሉትን ጥረቶችም ገልጸዋል። አቶ ቢኒያም
መንግስት በኩል ያለውን ሀብትን አብቃቅተን ትምህርት ቤቶችን ለማገንባት ገንባት ሲባል አሁን ለጊዜያዊ ትምህርት መስጫ የሚሆን አግኘት ለመስጣት ነው እንጂ ሙሉን ለማገንባት አሁን ሙሉ እነዚህ ሁሉ ትምህርት ቤቶች በአንድ አመት ውስጥ ማገንባት የሚያስችል አቅም የለም። ነገር ግን ተማሪዎችን ወደ ትምህርት ቤት ገባት እንዲያስገባ በሚችል መልኩ ጊዜያዊ የሆኑ መጠለዎችን ለመስራት እቅድ አቅደን እየተንቀሳቀሰ ነው የሚገኘው።
ምን ያህል ጊዜ ውስጥ ተማሪዎች ወደ ትምህርት ሊመለሱ ይችላሉ? በዚህ ሁኔታ
ሙሉ በሙሉ አሁን ቀኑን ለመግለጽ ይከብደኛል። ነገር ግን ስራ ሊሰራ ነው የሚገኝ ተማሪዎች ትምህርቱን እስኪጨርስ እስኪያጠናቅቅ ድረስ በፈራቃ ሁሉንም ማህበረሰብ አካባቢ እንዲጠብቁ ተደርጓል።
የትምህርት ቢሮ ኃላፊው በየአካባቢዎቹ ሰላም በማስፈን ተማሪዎቹን ወደ ትምህርት ለመመለስም ከጸጥታ አካላት ጋር በመተባበር እየሰሩ መሆናቸውን አክለው ገልጸዋል። በቤኒሻንጉል ጉሙዝ በተለይ በመተከልና ካማሽ ዞኖች ባለፉት 3 ዓመታት ውስጥ በታጣቂዎች ጥቃት በርካቶች ተገድለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በየአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ቅን ቡድን ወጣቶች ዝንባሌዎቻቸውን ተከትለው ለስኬት የሚበቁባቸውን አነቃቂ ስልጠናዎችን የሚሰጥ ቡድን ነው። ከተለያዩ ሙያዎች በተውጣጡ አሰልጣኞች አማካኝነትም ካለምንም ክፍያ ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ወጣቶችን እያገዘ የሚገኘው ቡድን በቅርቡ ደግሞ በአዲስ አበባ ወጣቶችን የግል ስብዕና ግንባታ ስልጠና እየሰጠ ይገኛል። በቡድኑ እንቅስቃሴና ተያያዥ ጉዳዮች ላይ ሀብታም ስዩም የቅን ቡድን አባል ሆኖ ከነጻነት ዘነበ ጋር በማህበራዊ አውታር በኩል ተወያይቷል። እንደሚከተለው ተሰናድቷል። ቅን ቡድን መቼ ተቋቋመ? ቡድኑን ለመመስረትስ ምክንያት የሆናችሁ ነገር ምንድን ነው? ለሚለው ጥያቄ ከተሰጠው መልስ ይጀምራል።
ጤና ይስጥልኝ። ነጻነት ዘነበ እባላለሁ። በሙያዬ ሂፕኖቴራፒስት ነኝ። በአሁኑ ሰዓት የቅን ቡድን አንድ አባል ነኝ። ቡድናችን የተቋቋመው በ1996 ዓ.ም እንደ ኢትዮጵያ አቆጣጠር ነው። ቡድኑን ለመመስረት በዋነኛነት ያነሳሳን ነገር አምስት ጓደኛሞች ሆነን ለኢትዮጵያ ምን እናበርክት፣ ምን እንስራ እያለን መጽሐፎችን እያነበብንና እየተወያየን አዳር ፕሮግራም ሮብሮብ በማድረግ የሀገር ፍቅር ስሜት ነው የጀመረው።
ቡድናችሁ አነቃቂ የሆኑ ትምህርቶችን በመስጠት የግል ስብዕናን ማጎልበት የሚችልባቸውን መላዎች ለወጣቶች ለማቀበል እየጣረ መሆኑን ሰምተናል። የምትሰጧቸውን ስልጠናዎች ውጤታማነትስ እንዴት ነው የምትመዝኑት?
ጥሩ ስልጠናዎቻችን ውጤታቸውን የምንለካው በተጨባጭ ነው። አንደኛው ስልጠና የምንሰጣቸውን ሰዎች በኦንላይን እየከፈሉ የሚወስዱት ዳታቤዝ አለን። ስለዚህ እነሱን ፎሎው እናደርጋለን። ኮች መድበን ኮቾች አሉ የሰለጠኑ፣ እነሱ እየተከታተሉ በተጨባጭ በገንዘብ፣ በቤተሰብ ህይወት፣ በሪሌሽንሽፕ፣ በመንፈሳዊ ህይወታቸው እት በራእይ በአላማቸው በእነዚህ ሁሉ ያመጧቸውን ለውጦች መዝግበን እንይዛለን። ኦንላይን ላይም የኢ ሜጋዚን አለን። እዛ ላይም ቴስቲሞኒዎችን ተጨባጭ ለውጥ ያመጡትን ሪከርድ እያደረግን በቪዲዮም በጽሁፍም እናቀርባለን እና የምንለካው በእንደዚህ አይነት የሰዎች ህይወት ላይ ተጨባጭ የመጣውን ውጤት በመጠየቅ ነው ማለት ነው።
የቡድናችሁ መርህ ኢትዮጵያ ቁጥር አንድ ሀገር የሚል ነው። የኢትዮጵያ ቁጥር አንድነት ከምን አንጻር ነው? ለምንስ ይህንን መርህ መጠቀም ፈልጋችሁ?
በጣም ጥሩ። እንግዲህ ኢትዮጵያ ቁጥር አንድ ሀገር የሚል ግቦች መካከል አንዱ የያዝነው ግቦች ከተለያዩ ግቦች መካከል አንዱ ግባችን ነው። አክቹዋሊ የቡድናችን ራዕይ ባለ ራዕይ ቅን፣ ጤናማ እና ባለጸጋ ትውልድ ማፍራት የሚል ነው። በ2004 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በ2024 ኢትዮጵያ ቁጥር አንድ ሀገር ናት የሚል ግብ ይዘን እሱን እየሰራንበት ነው። ከግማሽ ሚሊዮን በላይ ሰዎችን በየክፍለ ሀገሩ እየዞርን በኦንላይንም ከኢትዮጵያ ውጭ ያሉ የተሰደዱ ኢትዮጵያውያንም በተለያየ ሀገር ላይ በተለይ በምስራቅ አፍሪካና ሚድል ኢስት ላይ እየዞርን በአካል እየሄድን አሰልጥነናል። ይሄ እንግዲህ መለኪያው ምንድን ነው ለሚለው ብዙ ሰው በፋይናንስ ነው የሚያስበው። እኛ ኢትዮጵያውያን ታላቅነታችን በገንዘብ ብቻ አይደለም። ዋናው መለኪያ ሰላምን፣ ፍቅርን፣ ጤናን፣ ህብረትን፣ ቅንነትን፣ ታዛዥነትን፣ ጀግንነትን እነዚህ ናቸው እውነተኛ የሰው ልጆች መለኪያ እንጂ ገንዘብ ሲሆን ብዙ ጊዜ ቫሊዩ የሌለው ሰውም ሌባም ገንዘብ ሊያገኝ ይችላል። ስለዚህ እነሱን መለኪያ እንዲሆኑ አንፈልግም። ስለዚህ አንደኝነታችንን እንደ ድሮ ወደኋላ ተመልሰን የምንኖረው ይሆናል ማለት ነው።
ጥቂት የማይባሉ ወጣቶች በመሰል አነቃቂና የግል ስብዕና ስልጠናዎች ላይ ከሚያቀርቧቸው ትችቶች መካከል አንዱ ስልጠናዎቹ የዓለም እውነታን አሳይቶ መፍትሄዎችን ከመጠቆም ይልቅ ሀሳባዊነትን፣ ሁሉም ነገር በጎ በማለም ብቻ ይፈታል የሚል እምነት ላይ ማተኮራቸው ነው ይላሉ። በተጨማሪም አንዳንዶቹ ደግሞ ለግል ስብዕና ግንባታ ብለን የተቀላቀልናቸው መርሃ ግብሮች የማስታወቂያ ዘመቻ ወይም ማርኬቲንግ ካምፔን እየሆኑብን ተቸግረናልም ይላሉ። የእናንተ ቡድን እንቅስቃሴ ከመሰል ቅሬታዎች የጸዳ እንዲሆን ምን ያክል ትጠነቀቃላችሁ?
እንግዲህ እኛም በቅን ቡድን ስንጀምር ትልቁ ያስቀመጥነው ነገር ምንድን ነው? እንደው አየር ላይ ብቻ የሚቀር ወደ መሬት የማይወርድ ስልጠና አንሰጥም ብለን የተነሳ ነው እና ለዚህም ነው መጀመሪያ ስልጠናዎቹ እኛ ህይወት ላይ ውጤት እንዲያመጡ ማድረግ፣ ከዛ በኋላ የራሳችንን ቴስቲሞኒ የራሳችን ምስክርነት እየሰጠን ይሄን ሰለጠንኩ፣ እንዲህ ተገበርኩ፣ እንዲህ አይነት ውጤት አመጣሁ። ካላመጣንበት አናሰለጥንም። ስለዚህ መሬት የወረደ ነው የምናሰለጥነው። ከዚያ ደግሞ ኢንስፓይሬሽናል ሞቲቬሽናል ሳይሆን ፕራክቲካሊ ምን ላድርግ፣ የት ላድርግ፣ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። ያ ደግሞ ጥሩ ውጤት እያመጣልን ነው ማለት ነው። ስለዚህ ይሄ ዝም ብሎ እንደው የማርኬቲንግ ጋጋታ የሚባል ነገር በጭራሽ ለኛ ስልጠናዎች ላይ የለም። ስፖንሰር ያደረገን ምናምን የምንለውም የለም። በነፃ ነው የምንሰጠው። እንግዲህ በቅን ቡድን ከምንሰራቸው ስራዎች ጎን ለጎን በወር ለሶስት ቀን ነፃ ለሀገሬ ያገለግላለሁ የሚል ፕሮጀክት አለ። ስለዚህ በተለያዩ ቦታዎች ላይ አቅም የሌላቸው፣ ገንዘብ የሌላቸው፣ በጀት የሌላቸው ድርጅቶች፣ የመንግስት፣ የግል፣ ተማሪዎች ወዘተርፈን ኢትዮጵያ ውስጥ የተለያየ ቦታ እየሄድን እያገለገልን እንገኛለን ማለት ነው። ስለዚህ በተለያየ ከተማ በራሳችን ወጪ በሚሄድ ስልጠናዎችን ሰጥተን ገቢ የሌላቸው ገቢ ሲያገኙ፣ የተጣሉ ሲታረቁ፣ ተስፋ የቆረጡ ተስፋቸው ሲቀጥል በደንብ አይተናል እና ብዙ ግብረ መልሶችም ከሰዎቹ ከሰለጠኑት እንዲሁም ካሰለጠናቸው የሚመለከታቸው አካላትም በደብዳቤ አግኝተናል ማለት ነው። ይህ እንግዲህ ትልቁ የያዝነው ተጨባጭ የሆነ የለውጥ መንገድ ነው ማለት ነው።
በቀጣይ ጊዜያት ልትሰሯቸው ስላቀዳችኋቸው ጉዳዮች እስቲ ደግሞ ነፃነት አጋራን። ምንድን ነው ህልማችሁ?
እንግዲህ በቀጣይ ጊዜ ልንሰራ ያቀድናቸው አንደኛ እስከ 2024 ዓመተ ምህረት ድረስ ከአንድ ሚሊዮን በላይ ኢትዮጵያውያንን በተጨባጭ ዳታ ይዘን ማሰልጠን ነው። አሰልጥነን ከዚያ ውስጥ 100,000 የሚሆኑትን 10% የቢዝነስ ሊደሮች እንዲሆኑ በማድረግ በአማካይ ለ100 ሰዎች እያንዳንዳቸው የስራ እድል እንዲፈጥሩ ማድረግ ነው። ያም ከ10 ሚሊዮን በላይ የስራ እድል እንፈጥራለን በቅን ቡድን ብቻ። ይህም ማለት ኢትዮጵያ አንድ ጊዜ በቅርብ በሰማሁት ዳታ 3 ሚሊዮን አካባቢ የመንግስት ስራዎች ናቸው ያሏት እና ስለዚህ ምን ይሆናል አሁን ሀገሪቷ ከምታቀርበው የመንግስት የስራ እድል ከ3 እጥፍ በላይ አፈራን ማለት ነው። ይሄ ደግሞ ትልቅ ውጤት የሚያመጣ ነው። ሌላው ለሀገራችን ኢትዮጵያ ምሳሌ የሆነ የራሱ ሶሳይቲ መገንባት ነው። የራሱ አዲስ ከተማ እና ማህበረሰብ መገንባት ነው። ያ የምንገነባው ማህበረሰብ ዲዛይን ሙሉ ለሙሉ ጨርሰን ወደ ተግባር እየገባንበት ነው። በተለያዩ ክልሎችን በዚህ ወር ቦርዳችን ማመልከቻውን ያስገባና ኮንቪኒየንት በሆነው እና ጥሩ ኦፈር በሚያደርግን ክልል ላይ ምሳሌ የሆነ ከተማ እንገነባለን። ያንን ገንብተን ኢትዮጵያውያን በእውነተኛ ኢትዮጵያዊነት ከፍታ የሚኖርበትን ቦታ ማህበረሰብ እናሳያለን ማለት ነው።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ እንዲሁም ደግሞ በድረ ገጻችን ላይ ጋቢና ቪኦኤ ልትልኩልን ትችላላችሁ። ወደ ተከታዩ ዘገባ እንሻገር። የኢትዮጵያ የጤና ሚኒስቴር በትላንትናው ዕለት የማህፀን በር ጫፍ ካንሰር መከላከያ ክትባትን እድሜያቸው 14 ዓመት ለሆናቸው ልጃገረዶች መስጠት ጀምሯል። ይህን በተመለከተ የተሰናዳውን ዘገባ ቀጥ ያቀርብላችኋለሁ። ኢትዮጵያ ውስጥ በከፍተኛ ሁኔታ የሴቶችን ህይወት ከሚነጥቁ የካንሰር አይነቶች መካከል በሁለተኛ ደረጃ ላይ ይቀመጣል የማህፀን በር ካንሰር ወይም ሰርቪካል ካንሰር። ይህ ችግር እያደገ መምጣቱም ከቅርብ ዓመታት ወዲህ ትኩረት እንዲሰጥ አድርጎታል። ይህን ተከትሎም ለሴቶች የግንዛቤ ማስጨበጫዎችና ቅድመ ምርመራዎችም በየቦታው እየተሰናዱ ይገኛሉ። ከዚህ በተጨማሪም በሽታው ገና ሳይጀመር ለማስቆም በቁጥር የላቀ ህዝብ ጋር የደረሰ ባይሆንም ዓመታዊ የክትባት ዘመቻዎችም ተጀምረዋል። ዶክተር መሰረት ዘላለም በጤና ሚኒስቴር የህፃናት እናቶችና አፍላ ወጣቶች ጤና እንዲሁም የስርዓተ ምግብ ዳይሬክተሬት ዳይሬክተር ናቸው። የዘንድሮውን ዘመቻ አላማና እቅድ እንዲህ ያስረዳሉ።
ላለፉት 3 ዓመታት የማህፀን በር ካንሰር መከላከያ ክትባት እንደ ሀገር በዘመቻ መልክ እንሰጣለን። በየአመቱ የምንደርሳቸው ታላሚ ልጃገረዶች 14 ዓመት ልጃገረዶችን ነው የምንሰጠው። በየአመቱ 1.2 ሚሊዮን የሚገመቱ ልጃገረዶችን በትምህርት ቤትና ከትምህርት ቤት ውጭ እንደርሳለን ማለት ነው። እንደሚታወቀው እንግዲህ የሴቶች ከመራቢያ አካል ጋር ተያይዞ የሚከሰቱ የካንሰር ችግር ስናይ እንግዲህ በቀዳሚነት የሚቀመጡ የጡት ካንሰር፣ የማህፀን በር ካንሰር፣ ይሄ እንግዲህ ከፍተኛ ድርሻ ይዛሉ። በተለይ ደግሞ በጣም ገዳይ ናቸው። እናቶችና እንግዲህ እህቶቻችን በስቃይ ለሞት የሚዳርጉ ናቸው። ስለዚህ ከዚህ ከህብረተሰብ ጤና ካለው አስተዋጽኦ አንጻር እነዚህ መከላከል ቅድሚያ መከላከል በጤና ሚኒስትርም በፖሊሲያችን በስትራቴጂያችን በመርህ የምንጠቀምበት ነው።
ዶክተር መሰረት ይሄ ክትባት እድሜያቸው 14 አመት ለሆናቸው ታዳጊ ልጃገረዶች ላይ ትኩረት ማድረግ ያስፈልገበት ምክንያት እንዲህ ያስረዳሉ።
ለምን 14 አመት ተመረጠካል? መረጃዎቻችን እንደሚያሳዩት እንግዲህ ከዛ በኋላ ከሆነ ልጃገረዶቹ ግንኙነት እንዲጀምሩበት እድሜ ስለሚሆን ከሆነ በኋላ ደግሞ ክትባት መስጠቱ ጠቀሜታ የለው። ግንኙነት ከመጀመራቸው በፊት ማድረግ አለብን በሚል የብሔራዊ ግብረ ኃይል በተለይ ክትባት ግብረ ኃይል ከፍተኛ የሳይንሳዊ ስንተና ተደርጎ ቅኝት ተደርጎ ያለንን መረጃ ስንትነን እንደ ሀገር መመሪያ የተሰጠበት ነው። ማለት ለአንድ ልጃገረድ ሁለቴ እንሰጣለን። አንዴ ከሰጠን ዛሬ በስድስት ወር ሁለተኛውን እንሰጣለን። ስለዚህ በአመት ሁለት ጊዜ የምናደርገው መርሃ ግብር ነው ማለት ነው። በቅርብ ጊዜ ግን ሀገራችን ላይ እንዲህ ኮቪድን ከተከሰተ በኋላ በአንዳንድ ምክንያት ትምህርት ቤት በተፈለገ ጊዜ መከፈት መዘጋትም ስለማይችል ያን የተከተል በአመት የባለፈው አመት ሁለተኛ ስርትና በዚህ አመት የመጀመሪያው ስርት እንዲያደርግ ሁለቱንም የመስጠት ስራዎችንም ባለፈው አመት ጀምረናል ማለት ነው።
ዶክተር መሰረት ኮቪድ-19 ባለም አቀፍ ደረጃ በሌሎች ህክምናዎች ላይ ያሳደረው ጫና በዚህ ክትባት አቅርቦት ላይም እንደሚታይ የጠቀሱ ሲሆን ይሁንና በቀጣይ ደግሞ ሰፊ ስራዎችን የመስራት እቅድ አለ ይላሉ።
ገበያው ላይ ያለው የክትባት መጠንና የጥረት ነበር እንደሚታወቀው። ብዙዎቹ ፋብሪካዎች ለኮቪድ ክትባትና ኮቪድን ከመከላከል አንጻር የሚሰሩ ስራዎች ላይ ብዙ ስራቸው ማስክ ማምረት፣ ሳኒታይዘር ማምረት፣ በተለይ ኮቪድ ክትባት ላይ ምርት ላይ በጣም በስፋት ስለገቡ ይሄን ደግሞ ክትባት የሚያመርተው ካምፓኒም እንደዚህ እጥረት ተከስቷል። ምክንያቱም ዓለም አቀፍ እንግዲህ ኮምፒቲሽን አለ። በዚህ ውስጥ እንግዲህ 14 አመት ላይ ቆመናል እንጂ የመጀመሪያ የነበረን እቅድ 14 አመት ላይ ጀምረን 13-12 የሞላቸውን 10 የሞላቸውን ልጆችን እንደዚህ እኩል በጅምላ ባንዴ ሰተን ከዛ ወደ 9 አመት የመደበኛ መርሃ ግብሩ አካል እንዲሆን ነው እንግዲህ እንደ እቅድ ይዘን የሰራ ነው። ግን ባለው ሁኔታ ያን ማስተካከል አልቻልንም። በዚህ
በሌላ በኩል ክትባቱ ሀገር አቀፍ ቢሆንም በሰሜን ኢትዮጵያ ያለው ወቅታዊ የጸጥታ ሁኔታ በጦርነት ውስጥ ተሳታፊ በሆኑት 3 ክልሎች ውስጥ ሂደቱን ማስተጓጎሉን ገልጸው ይሁንና ክትባቱን በቀሪው የሀገሪቱ ክፍል ለማዳረስ እየተሰራ ነው ይላሉ።
ብሔራዊ ዘመቻ ነው የምናደርገው በየአመቱ። በዚህ አመት ግን እንደሚታወቀው ጦርነቱ ግልጽ ነው። በተለይ በሰሜኑ ሀገራት ክፍል ካለው የጸጥታ ችግር አንጻር ትግራይ ክልል ላይ፣ አማራ ክልል እና አፋር ክልል ላይ ካለው ነባራዊ ሁኔታ አንጻር በጊዜው ስራውን በአስቀመጥነው መርሃ ግብር መሰረት እንጀምርም። ግን እነሱ ጋር ተወያይተን እነሱ ክልሎቹ እንደ ክልሎቹ ነባራዊ ሁኔታ መቻቸው ሰዓት ተማሪዎችን ትምህርት ቤት በሚመደር ሰዓት ስለምናከናውን ይሆናል። ከእነዚህ 3 ክልሎች ውስጥ ያሉ ክልሎች ግን በስፋት የምንሄድበት ይሆናል። ዛሬ የጀመሩ ክልሎች አሉ። ከ2 ጀምረን ጥር 2 እስከ ጥር 6 ዘን በዚህ ሳምንት ከሰኞ እስከ አርብ እንደሚሰጥበት አካሄድ የሚሆነው በትምህርት ቤት ውስጥ ከትምህርት ሚኒስቴር ጋር በጣም በቅርበት ይሰራለን። ትምህርት ቤት ያሉ ልጃገረዶች እና ከትምህርት ቤቶች ያሉት ደግሞ በጤና ተቋማት የምንደርስ ይሆናል።
በጤና ሚኒስቴር የህጻናት እናቶችና አፍላ ታዳጊዎች ጤና እንዲሁም የስርዓተ ምግብ ዳይሬክቶሬት ዳይሬክተር ዶክተር መሰረት ዘላለም ሲያጠቃልሉም የማህፀን ጫፍ ካንሰር የክትባት ዘመቻ አስፈላጊነትን ወላጆችና መምህራን ተረድተው ልጃገረዶችን እንዲያበረታቱም ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ለዕለቱ ወደ ያዝ ነው የመጨረሻ ዘገባ ደግሞ እንሻገር። ኮቪድ-19 የወቅቱ አሳሳቢ ጉዳይ መሆኑን ቀጥሏል። በተለይ ደግሞ በአሁን ሰዓት የኦሚክሮን ቫይረስ ስርጭት በጉንፋን መልክ እየተስፋፋ ብዙዎችን አዳርሷል። ይህንን ለመቋቋም ክትባት ወሳኝነት እንዳለው ባለሙያዎች ያስረዳሉ። አሜሪካ ድምጽ ዘጋቢዋ የሆነችው ኬረል ፒርሰን ታዲያ ክትባቶች እንዴት ይዘጋጃሉ ስትል ያሰናዳችውን ዘገባ ሀብታሙ ስዩም እንደሚከተለው ወደ አማርኛ መልሶታል።
አንዳንድ ሰዎች የኮቪድ-19 ክትባት ከተወሰደ በኋላ ዳግም መታመም የክትባቱን ክስረት ያሳያል ብለው ያስባሉ። በጆንስ ሆፕኪንስ የሕክምና ትምህርት ቤት ባልደረባ የሆኑት ዶክተር አንድሪያ ኮክስ ይህንን ይላሉ።
በስራ ላይ የዋሉ ሁሉም ክትባቶች ማለት ይቻላል ግባቸው ህመምን መቀነስ እንጂ በሽታውን ሙሉ ለሙሉ ለመከላከል አይደለም።
በርካታ ጥናቶች እንደሚያሳዩት የተከተቡ ሰዎች በኮቪድ-19 ሰበብ ሆስፒታል የመግባትም ሆነ የመሞት እድላቸው ቀንሷል። ጥንታዊው ክትባት የማምረት መንገድ በሕይወት ያለን ወይንም የሞተን ቫይረስ የበሽታ መድህን ህዋስ ምላሽን ለመቀስቀስ በግብዓትነት ይጠቀማል። የተለያዩ የፖሊዮ ክትባቶች ይህንን ዘዴ ተጠቅመዋል። 3 የኮቪድ-19 ክትባቶች አቅሙ እንዲዳከም የተደረገ ኩንፋን ቀስቃሽ ቫይረስን ተጠቅመዋል። አዲኖ ቫይረስ ይባላል። የኦክስፎርድ አስትራዘኒካ ክትባት ከቺምፓንዚ የተወሰደ ሰዎችን ለህመም እንዳይዳርግ አቅሙ የተዳከመ ኩንፋን ቀስቃሽ ቫይረስ አዲኖ ቫይረስ ተጠቅመዋል። ስፑትኒክና ጃንሰን ጃንሰን ክትባቶች የተዳከመ ከሰዎች የተገኘ ጉንፋን ቀስቃሽ ቫይረስን ክትባቱን ለመስራት ተጠቅመዋል። የአሜሪካ የዘረመልና ህዋስ ቴራፒ ተቋም እኒህን ክትባቶች ተመራማሪዎች የሰሩበትን መንገድ ሲያስረዳ እንዲላል፣ ተመራማሪዎች ኮሮና ቫይረስ ካየለበት የፕሮቲን ክፍል ዘረመሉን አስወግደው ጉንፋን ቀስቃሹ ተህዋስ ውስጥ ይጨምሩታል። በአዲኖ ቫይረስ ህዋስ ውስጥ ያለውን በሽታ አምጪ ክፍልም በተመሳሳይ ያስወግዱታል። አዲኖ ቫይረስን መልእክት በውስጡ እንደያዘ ፖስታ ቆጥሩት። መልእክቱ የፕሮቲን ህዋሱን ይተነኩሰዋል። ከዚያ በኋላ ሰውነት የራሱን መከላከል ይፈጥራል። ትንኮሰው በድጋሚ ከተፈጠረ ሰውነት ለተጨማሪ ጥቃትና መከላከል ራሱን ያዘጋጃል። ዶክተር አንድሪያ ኮክስ በድጋሚ
You don't just mount an immune response to the adenovirus, but you also
በበሽታ አምጪ ህዋስ ላይ የበሽታ መድህንን ማጠናከር ብቻ አይደለም። የኮቪድ-19 ቫይረስ አምጪ የሆነው የቫይረሱ ክፍል በሆነ የፕሮቲን ህዋስ ላይም የበሽታውን መከላከል አጸፋን ይጨምራል።
ጃንሰን ጃንሰን እንዲሁም የስፑትኒክ ቪ የመጀመሪያው ዙር ክትባቶች የተሰሩት አልፎ አልፎ ከሚገኝ በሽታ ቀስቃሽ የሰው ልጅ ህዋስ ነው። ጃንሰን ጃንሰን አንድ ጊዜ ብቻ ሊሰጥ የታቀደ ክትባት ነበረ። በጥቅምት ወር ግን የዩናይትድ ስቴትስ የምግብና መድኃኒት አስተዳደር አማካሪ ቦርድ የክትባቱን መድህን ለማሳደግ የማጠናከሪያ ክትባት እንዲታከልበት መክሯል። ሁለተኛው ዙር የስፑትኒክ ቪ ክትባት ብዙ ሰዎችን የሚያጠቃ በሽታ ህዋስን ይዟል። ተመራማሪዎች ክትባቱ ከኮቪድ-19 የሚከላከል በቂ አቅም የለውም በሚል ስጋት ውስጥ ገብተዋል። በሽታ አምጪ ቫይረስንም ሆነ ባክቴሪያን ፓዞጂንስ ይባላሉ ሳይጠቀሙ ክትባትን ለማምረት የሚውሉ ሂደቶችም አሉ። የሞዴርናና የፋይዘር ባዮንቴክ ክትባቶች የዚህ ማሳያ ናቸው። ዶክተር አንድሪያ ኮክስ በድጋሚ
They use techniques to trick the immune system into seeing
የሰውነት በሽታ መድህን ስርዓት በሽታ አምጪ ህዋሳትን የተመለከተ እንዲመስለው የሚያደርግ ዘዴን ይጠቀማሉ። ይሁንና በሽታ አምጪ ህዋሳትን በአብዛኛው ወይም ሙሉ በሙሉ አይጠቀሙም።
ምንም ቫይረስ ሳይጠቀም የሞደርና ክትባት የሰውነት በሽታ መከላከል ስርዓት የምር የኮቪድ-19 ቫይረስ ወደ ሰውነት ቢሰርግ የሚከላከልበትን ስርዓት እንዲገነባ ያደርገዋል። መለስተኛ ህመም፣ የጡንቻ ህመምና ድካም የጎንዮሽ ችግሮች ናቸው። ዶክተር ኮክስ ተመራማሪዎች የሞደርና የኮቪድ-19 ክትባትን በፍጥነት ማግኘታቸው አስገራሚ አለመሆኑን ይናገራሉ። የኮቪድ ክትባት በዚህ ቴክኖሎጂ ያለፈ የመጀመሪያው አይደለም።
These vaccines could be developed very rapidly
እነዚህ ክትባቶች በጣም በፍጥነት ሊዘጋጁ ይችላሉ። የዚህ ምክንያቱ ደግሞ ተመራማሪዎች ይህንን ዘዴ በመጠቀም በሌሎች በሽታ አምጪዎች ላይ ሲፈትሹ መቆየታቸው ነው።
የተለያዩ የኮቪድ-19 ቫይረስ ክትባቶችን መውሰድ ጠቀሜታ አለው። ዓለም በሙሉ ሊከተብ ይገባል። የሆንዱራስ ዜጎች ክትባቱን ለማግኘት ወንዝ ተሻግረው ኒካራጓ ለመዝለቅ ዝግጁ እስከመሆን ደርሰዋል። በዚህ አጋጣሚ ተመራማሪዎች የትኛው ክትባት ለየትኞቹ የተለያዩ ሰዎች የበለጠ እንደሚሰራ ለማወቅም እድሉን ያገኛሉ።
እንከን የሌለብሽ Allahu yemti Grund denke je hons Wizerit Ethiopia Mentet abkelish Fitzum Ethiopia wit Anama di mama Wizerit Ethiopia Konjit enenen bai
አድማጮቻችን ለዕለት ቢያዝንላችሁ የጋቢና ቤ መሰናዶዎች እዚህ ላይ ፈጸምን። ስናስተናግዳቸው ምሽ ነው ኤደን ገረመው በምስተንግዶ፣ ሀብታም ስዩም በዜናዎቹ፣ ኤልያስ አስማረ በቅንብሩ፣ በፕሮግራም አርቶት ሰለሞን አባተ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን ነበረ። በነገው ምሽት በመደበኛው መርሃ ግብር እንድንገናኝ እየጋበዝን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቤ እያላችሁ እንድታደርሱን እንጠይቃለን። ሰላም፣ ደህና ደሩ፣ ጤና ይስጥልኝ።
can yell a bish. Can give risk a rossish. Sitting as a barry. Ain't by my.